ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 27 2014 ዓ.ም የራዲዮ በቴሌቪዥን ዝግጅታችን ጀመረ። የአፍሪካ ህብረት የመሪዎች ጉባኤ ነገ ይጀምራል። ውይይቱና አጀንዳዎቹ ምን ይዘው ይቀርባሉ? ምንስ ይጠበቃል? የባለሙያዎች አስተያየት ያካተተ ዘገባ ይዘንላችኋል። ከዜና በኋላ በሚኖረን የአብይ ርዕስ ዘገባችን እናስደምጣችኋለን። በሶማሌ ክልል በድርቅ ምክንያት ከቀያቸው የተፈናቀሉ ነዋሪዎች እርዳታ እንዲደረግላቸው ጠየቁ።
magacaygu waxa la leeyahay quraash baa ladhaha badanka aan ka nimidna waxa weeyaan degmada sheekoosh qabalaygeeda waa ujwaaj
እዚህ ከመጣው በኋላ ከተደረጉ እርዳታዎች እኔ የደረሰኝ ሩዝ ብቻ ነው። ሆኖም ወደዚህ ስንመጣ ብዙ ነገር ፈልገን ነው የመጣ ነው።
ከአካባቢያቸው ተፈናቅለው ፋፋን ዞን ውስጥ ከሚገኙ አንድ ነዋሪ አስተያየት የተቀነጨበ ነው። ከስፍራው የተጠናቀረ ዘገባ አለ። እሱንም ከዜናው በኋላ ታዳምጣላችሁ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ የተከበራችሁ የአሜሪካ ድምፅ የራዲዮ ፕሮግራማችን ተከታታዮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። ግርማ ደገፋና ሲሳይ አሸናፊ በምስል ቅንብሩ አብረውን ያመሻሉ። አበባየው ገበያው የዌብና የማህበራዊ ፕሮዲስ ድረገጻችን ፕሮዲሰራችን ናት። እሷም እንዲሁ አብራን ትቆያለች። እስከ ምሽቱ 4 ሰዓት ደግሞ እናንተ አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ ቀይ መስቀል ኮሚቴ ወደ ትግራይ ክልል ማድረስ የጀመረው የሕክምና ቁሳቁስ የመድኃኒት እጥረት ለማገዝ እንደሚረዳ የክልሉ ጤና ቢሮ ገለጸ። የሚመሰገን ተግባር ነውም ብሎታል። ሙልጌታ ጽብሃ ያደረሰንን ዘገባ ሀብታሙ ስዩም ያቀርበዋል።
የቢሮው ምክትል ኃላፊ ዶክተር ረዬ ኢሳያስ በአሁኑ ጊዜ በትግራይ ያለው የመድኃኒት እጥረት እንዲፈታ አሁን የተጀመረው ጥረት በስፋት መቀጠል አለበት ብለዋል። ዓለም አቀፉ የቀይ መስቀል ማህበር ካለፈው ሳምንት ጀምሮ ወደ ክልሉ መድኃኒት በአውሮፕላን ማስገባት መጀመሩን ገልጿል። ምክትል ኃላፊውም ይህንን አረጋግጠዋል። ባለፉት 8 ወራት ወደ ክልሉ መድኃኒት ባለመግባቱ የክልሉ 80% ጤና ተቋማትም በመውደማቸው በአሁኑ ሰዓት እየገባ ያለው መድኃኒት ከክልሉ ፍላጎት አንጻር በጣም ትንሽ ነው ብለዋል። ዶክተር ረዬ ካለው ውስን መድኃኒት ላይ የተወሰነውን ከመቀለ ከተማ ውጭም ወደ ሌሎች አካባቢዎች ለመውሰድ ቢታሰብም የነዳጅ እጥረት በመኖሩ ይህንን ማድረግ እንዳልተቻለ ገልጸዋል። በክልሉ በጤናው ዘርፍ የደረሰው ጉዳት ከፍተኛ በመሆኑ በዚህም ምክንያት እየተጎዱ ያሉት ሰላማዊ ዜጎች ናቸው ያሉት ዶክተር ረዬ ዓለም አቀፍ ተቋማት ተጽዕኖ በመፍጠር ችግሩ እንዲፈታ ሊሰሩ ይገባል ብለዋል። በሌላ በኩል ዓለም አቀፉ የቀይ መስቀል ኮሚቴ ለ10ኛ ዙር የሕክምና ቁሳቁሶችን የማድረስ በረራ ማካሄዱን ገልጿል።
የደቡብ አፍሪካ መድኃኒት ፋብሪካ በአፍሪካ የኤምአርኤንኤ ኮቪድ-19 ክትባት መድኃኒትን በማምረት የመጀመሪያ ሆኗል። መድኃኒቱ የተመረተው ሞደርና ይፋ ያደረገውን የሕክምና መረጃዎችን መሰረት በማድረግ መሆኑ ተመልክቷል። የደቡብ አፍሪካው መድኃኒት አምራች የኮቪድ-19 ክትባቱ መድኃኒት በመጪው ኅዳር በሰዎች ላይ ሙከራ የሚያደርግ መሆኑን አስታውቋል። ፋብሪካው ዝቅተኛና መካከለኛ ገቢ ላላቸው አገሮች እንዲያመርት በዓለም የጤና ድርጅት የሚደገፍና ዕውቅና ከተሰጣቸው አምራች ድርጅቶች አንዱ መሆኑን ተነግሮለታል። አፍረጅን የተሰኘው የነዚህ ድርጅት ማኔጂንግ ዳይሬክተር ፔትሮ ተባላንስ የኤምአርኤንኤ ክትባት በድርጅቱ ባለሙያዎችና ዕውቀት የተሰራ ሲሆን ከሌላ አገር የተላለፈ ቴክኖሎጂ አለመኖሩን ተናግረዋል። ዳይሬክተሯ ከሞደርና አምራች ኩባንያ የማምረት ፈቃዱን የተጋሩ ቢሆንም ሞደርና እንዳለው ከድርጅቱ ጋር በአንድነትና ትብብር የሰሩ አለመሆኑን ገልጸዋል። ይሁን እንጂ በሌላ አገር ካሉ ሳይንቲስቶች ጋር በትብብር መስራታቸውንና ድጋፍ ማግኘታቸውን አልሸሸጉም። እንዲህ ብለዋል።
ይህ እኛ የምንማርበት ቢሆንም በውጤቱ ግን በጣም በመደሰት ተገርመናል። የመድኃኒት አሰራሩ ቀመር በዓለም ዙሪያ ባሉ ሳይንቲስቶችና ባለሙያዎቹ አጋሮቻችን ይፋ እየተደረገ ነው። ይህ የኛ ብቻ ስራ አይደለም። በዩናይትድ ስቴትስ እና በአውሮፓ ካሉ ተባባሪ ሳይንቲስቶች ጋር የተደረገ የህብረት ስራ ውጤት ነው።
የደቡብ አፍሪካ የብሔራዊ የጤና መምሪያ ዋና ዳይሬክተር የመድኃኒት አምራቹ ድርጅት የሰራበትን ፍጥነት አድንቀው ይህ ለአገሪቱ ትልቅ ጠቀሜታ ያለው ተቋም በመሆኑ ከሳይንቲስቶችና ከድርጅቱ ጋር አብረው እንደሚሰሩ አስታውቀዋል። የቻይናው የቤጂንግ የ2022 የክረምት ኦሎምፒክ ጨዋታዎች በዛሬው ዕለት በቤጂንጉ ዋነኛ ብሔራዊ ስቴዲየም በይፋ ተጀምሯል። በአገሪቱ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ፕሬዚደንት ጂፒንግ የኦሎምፒኩን ዝግጅት በይፋ መጀመሩን አብስረዋል። በሰነ ስርዓቱ ላይ የሩሲያው ፕሬዚደንት ቭላድሚር ፑቲን፣ የዓለም መንግስታት ዳይሬክተር አንቶኒዮ ጉተሬዥ፣ የዓለም ጤና ድርጅት ዳይሬክተር ቴዎድሮስ አድሃኖምን ጨምሮ በርካታ ባለስልጣናትና እንግዶች መገኘታቸው ተዘግቧል። ዩናይትድ ስቴትስና ካናዳ ቻይና 1 ሚሊዮን በሚደርሱ ሙስሊም ኡግሮች ላይ የሰብአዊ መብት ጥሰት ተፈጽማለች በሚል የዲፕሎማቲክ ማዕቀብ በማድረጋቸው በኦሎምፒኩ ላይ የማይገኙ መሆኑ ተመልክቷል። ዩናይትድ ስቴትስ በሰሜን ምዕራብ ሶሪያ ውስጥ ትናንት ሐሙስ በልዩ ኃይሏ አማካኝነት ባደረገችው ድንገተኛ ጥቃት የእስላማዊ መንግስት አራማጁ ቡድን መሪ መገደሉን አስታወቀች። አቡ ኢብራሂም አልሐሺም አልቋራሺ የተገደለው በመኖሪያ ቤት ውስጥ እንዳለ መሆኑ ሲገለጽ፣ ፕሬዚደንት ባይደን ከዋይት ሀውስ ሆነው ዘመቻውን በቀጥታ ይከታተሉት እንደነበር ተገልጿል። ፕሬዚደንቱ በዚህ ወቅት በሰጡት መግለጫ ይህ አሸባሪ ሰው ሕፃናትን ጨምሮ ከቤተሰቦቹ ጋር መገናኘት መፈለጉን በማወቃችን የአየር ጥቃት ከመፈጸም ይልቅ የተለየ ልዩ ኃይል በማሰማራት ለትልቅ አደጋ የሚያጋልጠውን ድንገተኛ ወረራ ጥቃት በመፈጸም በሰላማዊ ዜጎች ላይ ይደርስ የነበረውን ሞት ቀንሰናል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ ተስፋፍቶ የሚታየውን የመሳሪያ ሁከትና ወንጀሎች ለመቆጣጠር በሚል አስተዳደራቸው የጀመረውን ጥረት ለማጠንከር ዘመቻ ፕሬዚደንት ጆ ባይደን ትናንት ወደ ኒውዮርክ ከተማ ሄደዋል። ዘመቻቸው ለክትትል አስቸጋሪ የሆኑና መንፈስ ጠመንጃዎች ተብለው የሚጠሩ ከየት እንደሚወጡና ህብረተሰብ ውስጥ እንዴት እንደሚሽከረከሩ የማይታወቅ መሳሪያዎችን መቆጣጠርና ማስወገድን ጭምር ያካተተ መሆኑን ታውቋል። የዋይት ሀውስ ቢሮአችን ኃላፊ ፓትሲ ውዳክስዋራ ያጠናከረችውን ዘገባ ኤደን ገረመው ታቀርበዋለች።
ኒውዮርክ ውስጥ የበረታው በመሳሪያ የታገዘ ሁከትና ወንጀል የግዙፏ ከተማ ከንቲባ ኤሪክ አዳምስ የእርዳታ ጥሪ እንዲያሰሙ አስገድዷቸዋል።
ሁላችንም እማኞች ነን። እነዚህ ግድያዎች ሲፈጸሙ አይተናል። ፌዴራሉ መንግስት መሳሪያ ወደ ከተማይቱ እንዳይገባ ማድረግ ሲሳነውም አይተናል።
ህገ ወጥ ትጥቆችን መከታተልና ማስወገድ የሚቻልባቸውን እርምጃዎች ለመውሰድ ፕሬዝዳንት ባይደን ትላንት ወደ ኒውዮርክ ሄደው የፖሊስ መምሪያውን ጎብኝተዋል።
ዛሬ ጠቅላይ አቃቢ ህጉ የዩናይትድ ስቴትስ አቃቢያነ ህግ ሁሉ ድንበርና የከተሞች ወሰኖችን አቋራጭ በሆነ እንቅስቃሴ የመሳሪያ መተላለፍን ለመዋጋት ቅድሚያ እንዲሰጡ መመሪያ ሰጥተዋል።
አስተዳደሩ በተጨማሪም በየስርቻው የሚመረቱ የውግ ቁጥር የሌላቸውና ለክትትል አስቸጋሪ የሆኑ መሳሪያዎችን ለመቆጣጠር ያስችላል ተብሎ የታመነበትን መንፈስ ትጥቆችን መቆጣጠሪያ ብሔራዊ መርሃ ግብር አስጀምሯል። ይሄ መርሃ ግብር በሀገሪቱ ደቡባዊ ግዛቶች ተሸጠው ወደ ምስራቃዊ አካባቢዎች የሚሸጋገሩና ኒውዮርክን በመሳሰሉ ከተሞች ውስጥ ወንጀል ተፈጽሞባቸው የሚገኙ መሳሪያዎችን የሚያስተላልፈው ብረት ለበስ ቦይ ተብሎ የሚጠራውን መስመርም ለመበተን እንደሚንቀሳቀስ ታውቋል። በዩናይትድ ስቴትስ ህገ መንግስት መሰረት ማንም ህጋዊ ነዋሪ መሳሪያ የመያዝ መብት እንዳለው የተደነገገ ሲሆን ገደቦች በግዛቶች በህጋዊ መንገድ ሲጣሉ ይታያል። ፌዴራል የቁጥጥር ድንጋጌ በማውጣት ጉዳይ ላይ ሪፐብሊካኑ ባላቸው ተቃውሞ ምክንያት ሀገሪቱን የሚሸፍን ህግ የማውጣት እድሉ የደበዘዘ ቢሆንም ፕሬዝዳንቱ ያላቸውን የማስፈጸሚያ ትዕዛዝ የመስጠት ስልጣንና ችሎታቸውን አማራጭ ወደ መጠቀም ሊዞሩ እንደሚችሉ እየተነገረ ነው። እንዲህ አይነቱን እርምጃ ጸረ መሳሪያ አቋም ያላቸው ክፍሎች ቢያደንቁም በአንጻሩ ደግሞ ጥርጣሬና ተቃውሞ ያላቸውም አሉ።
የሩሲያው ፕሬዝደንት ቭላድሚር ፑቲንና የቻይናው መሪ ጂፒንግ ዛሬ አርብ ከቤጂንግ የክረምት ኦሎምፒክ መክፈቻ ስነ ስርዓት በፊት ተገናኝተው መነጋገራቸው ተሰምቷል። ሁለቱ አገሮች ከዩናይትድ ስቴትስ ጋር እየሻከረ ከመጣው ግንኙነታቸው አንጻር ያላቸውን አንድነት የሚገልጹበት መሆኑም ተመልክተዋል። የሩሲያው መንግስት ዜና አገልግሎት ታስ ፑቲን በመከባበር ላይ የተመሰረተ የሁለቱ አገሮች እድገት የሚጠቅም ግንኙነት መሆኑን መናገራቸውን ዘግቧል። ፕሬዚደንት ፑቲን ከሩሲያው ሩቅ ምስራቅ ግዛት እስከ ቻይና ድረስ የሚዘልቅ የ10 ቢሊዮን ኪዩቢክ ነዳጅ በየዓመቱ ለቻይና ማቅረብ ማቀዷንም አስታውቀዋል። እንደ ሩሲያ ባለስልጣኖች ከሆነ የሁለቱ አገሩ መሪዎች በዚህ ጉብኝት ከ15 በላይ የሚደርሱ ስምምነቶችን እንደሚፈራረሙ ተነግሯል። እንደ አውሮፓ አቆጣጠር በ2021 ሁለቱ አገሮች ከስከዛሬው ከፍተኛ ቁጥር የተመዘገበበትን የ146 ቢሊዮን ዶላር የንግድ ልውውጥ ማድረጋቸው ተገልጿል። ትናንት አሙስ ዩክሬንን የጎበኙት የቱርክ ፕሬዝደንት ጣይብ ኤርዶጋን ሁለቱ አገሮች የመከላከያ ኢንዱስትሪያቸውን የበለጠ በጋራ የሚያሳድጉበት እድል መኖሩን የተገነዘቡበት መሆኑን አስታወቁ። ከዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ጋር የተገናኙት ኤርዶጋን ወደ ዩክሬን ያመሩት በሩሲያና በዩክሬን መካከል ፍጥጫው በከረረበት ወቅት ነው። ሁለቱ አገሮች የጋራ መከላከያ ኢንዱስትሪዎቻቸውን ማስፋፋት የጉብኝቱ ዋነኛ አጀንዳ መሆኑን ተናግረዋል። ቱርክ ተዋጊ ድሮኖችን ዩክሬን ውስጥ ማምረትና ማስፋፋት እንዲሁም የድሮን አብራሪዎችን ማሰልጠን የምትፈልግ መሆኑን ተገልጿል። በአውሮፓ ህብረት ምክር ቤት ተመራማሪ የሆኑት ስሊ ኢያዲን ታስባስ ቱርክ በዚህ ግንኙነት የበለጠ ተጠቃሚ ትሆናለች ይላሉ።
Turkey does sell drones to Ukraine, that is true, even at the risk of
Turk la Ukraine drone tshetallech unet no andand gize ya Russia president Putinin yemiasqotta mohunun iyawekechullu tadergwallech belila bekul degmo ka Ukraine sile tor massariyawch assarar በተለይ ስለ ሞተር ልምድ ተወስዳለች። በሶቪየት ህብረት ውስጥ የጦር መሳሪያ ማምረቻ ማዕከል ከነበረችው ዩክሬን ቱርክ ጉድለቷን የምትሞላበትና የምታገኘው ብዙ ዕቀት አለ።
የመከላከያ ተንታኝ የሆኑት አርዳ ሚቨሉ ቶግሉ ቱርክ ከራሷ በተጨማሪ ስለ ተዋጊ ጀቶች ሞተር አሰራር የሌሎችን ዕቀትና ቴክኖሎጂ የምትፈልግበትን ምክንያት መኖሩን እንደሚከተለው ይገልጻሉ።
Turkey tries to diversify its sources because traditionally Turkish
ቱርክ የጦር መሳሪያ ማምረቻዎችን አይነት ማብዛት ትፈልጋለች። ከዚህ ቀደም የቱርክ ጦር መሳሪያ አምራቾች ይተማመኑ የነበረው በዩናይትድ ስቴትስ እና አውሮፓውያን አምራቾች ላይ ነበር። አሁን በተፈጠረው የፖለቲካና የማዕቀብ ጣጣ ምክንያት ግን ከምዕራብ አገሮች የምታገኛቸው የቴክኖሎጂ ግብዓቶች እጥረት እየገጠማት ነው። ከዚህ አንጻር ከምዕራባውያን አገሮች ይልቅ ዩክሬን ትልቅ አማራጭ ትሆናለች።
የቱርክን ከዩክሬን ጋር በጥብቅ መቆራኘትን ሩሲያ አትደግፈውም። ባለፈው ጥቅምት ወር ዩክሬን በሩሲያ በሚደገፉ አማጽያን ላይ ቱርክ ሰራሽ ድሮኑን መጠቀሟን በጥብቅ ኮንናለች። ቱርክ ከዩክሬን ጋር በምትፈጥረው ወዳጅነት ከሩሲያ የሚመጣውን ዋጋ ለመክፈል የተዘጋጀች መሆኑን ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 27 2014 ዓ.ም የራዲዮ መሰናዷችን ነው የምታዳምጡት። አዎ፣ በተጨማሪም ደግሞ በምስል አለን። ራዲዮ በቴሌቪዥን እንለዋለን። ዝግጅቶቻችንን ከዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ የያዝነውን አብይ ርዕስ ዘገባችንን እናስደምጣችሁ። ነገ አዲስ አበባ ላይ ለሚጀምረውና ለሁለት ቀናት ለሚዘልቀው የአፍሪካ ህብረት የመሪዎች ጉባኤ መሪዎቹ ዛሬ ምሽት አዲስ አበባ እየገቡ ነው ወይም አብዛኞቹ ገብተው ተጠናቀዋል። ለሁለት ቀናትም በህብረቱ አዳራሽ ተቀምጠው ውይይት ያደርጋሉ። አጀንዳዎችንም ቀደም ብለው ቀርጸዋል። እነዚህ አጀንዳዎች ምንድናቸው? በጥቂቱ የሚዳስስ እንዲሁም ደግሞ ምን ይጠበቃል የሚል ባለሙያዎችን ያካተተ የዓለም አቀፍ የሰብአዊ መብት ተሟጋች ድርጅት የአምነስቲ ኢንተርናሽናልንም መግለጫ በጥቂቱ የያዘ ዘገባ አሰናድተናል። ዮናታን ዘብዲዮስ እንደሚከተለው ያቀርበዋል።
ከነገ ጀምሮ አዲስ አበባ ላይ ለሁለት ቀናት የሚካሄደው 55 አባላት ያሉት የአፍሪካ ህብረት ጉባኤም ትኩረት እንዲያደርግባቸው የሚጠየቁ ጉዳዮች ብዙ ናቸው። በአዋሳ ዩኒቨርሲቲ የፖለቲካል ሳይንስ ምሁር ዶክተር ንጉስ በላይ የአፍሪካ ህብረት የመሪዎች ጉባኤ ላይ ለውይይት በተያያዙት አጀንዳዎች ላይ አስተያየታቸውን ሰጥተዋል።
ቀጥታ ከኢኮኖሚ ጋር ይያያዛል እና አፍሪካ ደግሞ እንደሚታወቀው ምንም በተፈጥሮ ሀብት የበለጸገች ብትሆንም በሰው ኃይል ልማትም በቂ የሚባል ህዝብ ቢኖራትም ወደ 1.3 ቢሊዮን የሚያክል ህዝብ አላት እና ይህን ያክል ይዛ ነገር ግን ራሷን ያልቻለች አህጉር ናት። አብዛኛው የአፍሪካ ህዝቦች ከምዕራባውያን በሚሰጠን የምግብ ድጋፍ ነው የምንኖረን። ነገር ግን አፍሪካ ውስጥ ያለው የተፈጥሮ ሀብት አይደለም ለአፍሪካውያን ለምዕራባውያንም የሚበቃ ሀብት ነበረን። ነገር ግን ይህንን ሀብት መያዙ ብቻ ትርጉም የለውም። ሀብትህን በአግባቡ የማትጠቀምበት ከሆነ፣ በአግባቡ ፕላን አርገህ እቅድ አርገህ ጥቅም ላይ የማታውለው ከሆነ የፈለገ የተፈጥሮ ሀብት ቢኖርህ አንተ ከተረጅነት አታመልጥም። ስለዚህ አፍሪካ ደግሞ ይህንን እጣ ፈንታ ነው የገጠመን። በጣም የካበተ የተፈጥሮ ሀብት አለን፣ ነገር ግን በአግባቡ አንጠቀምበትም።
በየጊዜው ከሚደረጉ ውይይቶች ባለፈ መሪዎቹ ለአጀንዳው ተፈጻሚነት ትኩረት መስጠት እንዳለባቸውም ተናግሯል።
ከተረጅነት እንዴት መውጣት አለባት፣ ያላትን የተፈጥሮ ሀብት በአግባቡ እንዴት ነው መጠቀም ያለባት የሚለው አጀንዳ ቀርጸው ወደ ተግባር የሚገቡ ከሆነ በጣም ጥሩ ነው። ነገር ግን አሁንም ይሄ አጀንዳ ተመልሶ ነገና ከነገ ወዲያ ተወያይተውበት አተገባበሩ ላይ አፈጻጸሙ ላይ የማይከታተሉት ከሆነ ለሚቀጥለው ሁለት ዓመት በኋላ ሲመጡ ተመሳሳይ ነገር ግን እነዚህ አጀንዳዎች ሲገናኙ ለአንድ ቀንም ለሁለት ቀን ይወያያሉ። ከዛ በኋላ ለሚቀጥለው ጉባኤ እስኪገናኙ ያንን አጀንዳ ዘወር ብለው አያዩትም።
ጉባኤው ዋና አጀንዳ የሚያደርገው የጤናና የምግብ ጉዳይ ቢሆንም እንኳን በአገሪቱ ያለው የጸጥታ ጉዳይ ውይይት እንደሚደረግበትም ተናግሯል።
የጸጥታ ጉዳይ አሁንም አይደለም ገና ለሚቀጥለው አጀንዳቸው አድርገው ይወያያሉ። ምክንያቱም አፍሪካውያን በቀጥታ ይሁን በተዘዋዋሪ ከፍተኛ የሆነ የጸጥታ ችግር አለብን። በዚህ ሳምንት እንኳ ብናይ በሁለት የአፍሪካ ሀገሮች መፈንቅለ መንግስት ተካሂደዋል። ከዛ በፊት ደግሞ በሱዳን የተከሰተው እናውቃለን። እና እንደዚሁም በተለያዩ የምዕራብ አፍሪካ የተለያዩ የውስጥም አጎራባች አገሮች በድንበርም ይሁን በግጦሽም ይሁን በተለያዩ ምክንያቶች ብዙ ግጭቶች አሉ። ስለዚህ የጸጥታ ጉዳይ ሁል ጊዜ የአፍሪካውያን አጀንዳ ነው። ምክንያቱም ከዚህ ችግር ወጥተን አናውቅም።
ለአገሪቱ የጸጥታ ጉዳይ ልባት መስጠት ለተወሰኑ ሀገራት ወይም ቀጠናዎች ብቻ ትኩረት በመስጠት የተናጠል መፍትሄ ማምጣት እንደማይቻልም ዶክተር ንጉስ ተናግሯል።
በአቅጣጫ ምስራቁ፣ ምዕራቡ፣ ደቡቡ፣ ሰሜኑ አፍሪካ ብዬ ልጠቅስልህ አልችልም። ምክንያቱም በተለያየ ወቅት የተለያየ ግጭቶች ተነስተዋል በአፍሪካ። ለምሳሌ ከ2011 በፈረንጅ አቆጣጠር ጀምሮ ካየህ ሰሜን አፍሪካ በጣም የተበጠበጠ ነበረ፣ ቢኮዝ ኦፍ ስፕሪንግ ሪቮሉሽን የጸደዩ አብዮት። እንደዚሁ በተለያየ ጊዜ ደግሞ በቅኝ ግዛት ምክንያት የተቀበረ ቦምብ፣ ጊዜ እየጠበቀ የሚፈነዳ ቦምብ ደግሞ በምዕራብ አፍሪካና እንዲሁም በተወሰኑ ምስራቅ አፍሪካዎች በተለያዩ ጊዜ እንደዚህ የሚፈነዳ ግጭት አለ። ስለዚህ ይህንን አካባቢ ብለን መጥቀስ አንችልም። ነገር ግን አንድ ነገር ማወቅ ያለብን አፍሪካውያን ትኩረት ሰጥተው ስለ ጸጥታ ጉዳይ መወያየት ከፈለጉ ከአውሮፓ ህብረት ትምህርት መውሰድ አለባቸው። የአውሮፓ ህብረት ጠንካራ ህብረት ነው። በአውሮፓውያን ያ ህብረት ዲዛይን የተደረገው የተቋቋመበት አላማ ለአውሮፓውያን ጥቅም እና ፍላጎት የሚያሟላ ድርጅት ተብሎ ነው የተከፈተው። ለአውሮፓውያን መሪዎች አይደለም፣ ለአውሮፓውያን ህዝብ ፍላጎት ተብሎ የተቋቋመ ድርጅት ነው።
በሌላ በኩል አዲስ አበባ ላይ በሚካሄደው በዚህ የመሪዎች ስብሰባ በህወሓት ታጣቂዎችና በኢትዮጵያ መንግስት እንዲሁም ኤርትራን ጨምሮ በአጋሮቻቸው መሀል በሚደረገው ጦርነት መሀል የደረሰው ሰፊ ጥቃት ቅድሚያ ሰጥቶ እንደሚመለከተው የሰብአዊ መብት ተሟጋች ድርጅት የሆነው ሁማን ራይትስ ዎች ባወጣው መግለጫ ጠይቋል። ድርጅቱ በመግለጫው በህብረቱ ስብሰባ ላይ የዲሞክራቲክ ሪፑብሊክ ኮንጎ ፕሬዚዳንት ፌሊክስ ቼሲኬድን ተክቶ የህብረቱ ሊቀመንበር ሆነው የሚመረጡት የሴኔጋል ፕሬዚዳንት ማኪሳል ሰብአዊ መብት፣ የህግ በላይነትና ተጠያቂነት የህብረቱ ቀዳሚ አጀንዳ እንዲሆን እንዲያደርጉም አሳስቧል። በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ጥናት መምህር የሆኑት አቶ አወላሊ በበኩላቸው 35ኛ የአፍሪካ ህብረት የመሪዎች ጉባኤ ከቀድሞዎቹ ትምህርት በመውሰድ የተሻለ ውጤት ለማምጣትና ለአህጉሩ ህዝቦች ጥቅም መቆም እንዳለበት ተናግሯል።
አፍሪካ ላይ ያለው ጫና ይታወቃል። አፍሪካ ላይ ያለው ችግር አብዛኛው በውጭ ጣልቃ ገብነት የሚፈጠር ችግር ነው። የቀድሞ ቅኝ ገዢዎች በአፍሪካ ሀገራት ላይ በሚያደርጉት ጣልቃ ገባ ውሳኔ የሚፈጠሩ ችግሮች በጣም ብዙ ናቸው። አፍሪካ ውስጥ ብዙ መፈንቅለ መንግስቶች ማየት እንችላለን። ከፍተኛ የሆነ የኢኮኖሚ ጫና አፍሪካ ውስጥ እንዲኖር ያደርጋሉ እና በጣም ከፍተኛ የሆነ ብዝበዛ አለ። ይሄ ጫና አፍሪካ ውስጥ የተወለደ ሳይሆን በቀድሞ ቅኝ ገዢዎች አፍሪካ ላይ ሆን ተብሎ እንዲፈጠር የሚደረጉ ብዙ ችግሮች ናቸው። የአሁኖቹ አፍሪካ መሪዎች እንግዲህ ዋና የቤት ስራቸው እንዴት አድርገን ይህን የውጭ ጫና ኢምፔሪያሊዝም የእጅ አዙር ቅኝ ግዛት ዘመናዊ ቅኝ ግዛት እንዴት አድርገን ላይ በትጋት የሚወያዩበት
በቅርበት የሚነጋገሩበት
መፍትሄ የሚያስቀምጡበት አቅጣጫ የሚያስቀምጡበት ስብሰባ ብሎ ማስቀመጥ ይቻላል።
የአፍሪካ ህብረት እንደ ሌሎቹ ቀጠናዊ ህብረቶች ተመሳሳይ አቋም በመያዝ ይወክላለሁ ለሚለው አፍሪካውያን ድምፅ መሆን እንዳለበትም ተናግሯል።
የአፍሪካ ህብረት ሲመሰረት ዋና ሀሳቡ የአፍሪካን ህዝብ አንድ አድርጎ ለአፍሪካ ህዝቦች ነጻነት ትግል የሚቆም ድርጅት የአፍሪካ ብዙ ሀገራትን ከ50 በላይ የሚሆኑ ሀገራትን ከጎኑ አሰልፎ የአፍሪካ ህዝቦችን አንድ አድርጎ ለነጻነት መታገል ነው። አንደኛው የአፍሪካ ህብረት ሲመሰረት የነበረው አንዱ ሀሳብ። ሁለተኛው ደግሞ የነጮችን የበላይነት እንዴት ማስቀረት ይቻላል በአፍሪካ ላይ የሚለውን ጉዳይም አንዱ የአፍሪካ ህብረት ሲመሰረት የነበረ አላማ ነው። ስለዚህ መሪዎች ይህን ተገንዝበው የአፍሪካ ህብረት የአፍሪካውያኖች ጠበቃ እንዴት መሆን ይችላል፣ የተዋጣለት ተቋምስ እንዴት መሆን ይችላል፣ እንደ አውሮፓ ህብረት እና እንደ ሌሎች ጠንካራና ለአፍሪካ ሀገሮችና ለአፍሪካ ህዝብ የቆመ በተደጋጋሚ በሱዳን በቡርኪና ፋሶ ስናይ፣ በማዕከላዊ አፍሪካ በነ ቻድ በነ ማሊ አጠቃላይ ይሄ ኢንሴኪር የሆኑ የአፍሪካ አካባቢዎች አሉ። የጸጥታ ጉዳይ ትልቅ ቦታ ያገኛል ብዬ ነው የማስበው። ይህንን ካልተወያዩ ራሱ ስህተት ነው ብዬ ነው የማስበው። በዚህ ጉዳይ ላይ ተነጋግረው መፍትሄ የሚያስቀ የሚያስቀምጡበት ትልቅ መድረክ ትልቅ ኢቬንት ነው ብዬ ነው የማስበው።
የሁማን ራይትስ ዎች የአፍሪካ ዲሬክተር የሆኑት ካሪን ካሬዛ ናንቱሊያም የአፍሪካ ህብረት አባላት የኢትዮጵያ መንግስትን ጨምሮ በኢትዮጵያ ጦርነት ውስጥ የተሳተፉት ሁሉም አካላት የፈጸሙትን ከፍተኛ ወንጀል በቸልተኝነት ሊያልፉት አይገባም ብሏል። መግለጫው አክሎ በቡርኪና ፋሶ፣ በቻድ፣ በጊኒ፣ በማሊና በሱዳን የተካሄዱትን መፈንቅለ መንግስት ጨምሮ መንግስት በኃይል ለመጣል የሚደረጉ ሙከራዎችና ወታደራዊ ኃይሎች ስልጣን መቆጣጠር ባለፈው ዓመት እየጨመረ መምጣቱን፣ ይህም ህዝብ የራሱን መንግስት መምረጥ እንዳይችል እያደረገውና ለከፍተኛ የሰብአዊ መብት ጥሰት እያጋለጠ መምጣቱን በመጥቀስ የአፍሪካ ህብረት ገደብና ተጠያቂነት የሌለውን ስልጣን እንዲያግድ የምርጫ መጭበርበሮችና የፖለቲካ ጭቆናዎችን የሚያስቀሩ ጠንካራ ፖሊሶች እንዲያወጣ ጠይቋል። የሴኔጋሉ ፕሬዝዳንት ኃላፊነታቸውን የሚረከቡት እነዚህ ሁሉ የጸጥታና የጤና ችግሮች በሀገሪቱ ላይ በበረከቱበት እንዲሁም የፖለቲካ ብጥብጦችና አለመረጋጋቶች የተዛመቱበት ወቅት መሆኑን ያሰምሩት ካኔዛ ናንቱሊያም ፕሬዝዳንት ሳል የአፍሪካ ህብረት በተመሰረተበት ዋና መርህ መሰረት መንግስታት በሚያደርሷቸው ጥቃቶች ላይ ጠንካራ አቋም በመያዝ ተጠያቂዎች ፍትህ እንዲያገኙ በማድረግና ከቀሪው ዓለም ጋር እኩልነትና ሚዛናዊ የሆነ ግንኙነት እንዲኖር በማድረግ ጠንካራ አመራር ማሳየት ይችላሉም ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በነገራችን ላይ የአፍሪካ ህብረት ጉባኤ ስብሰባ ነገና ከነጎዲያ እንደሚካሄድ ቀደም ሲል ገልጸናል። የጉባኤውን በተመለከተ ተከታታይ ዘገባዎችን እንዲሁም ደግሞ ተደጋግመው የሚነሱ አስተያየቶችን አሁን እንደተደመጠው የአፍሪካ ህብረት ጉባኤ ሊያተኩርባቸው ይገባል የተባሉ ሀሳቦችን ከተለያየ ወገን የሚነሱ አስተያየቶችን አካተን በተከታታይ የምናስደምጣችሁ ይሆናል። አሁን ወደ ተከታዩ ቅንብራችን እናልፋለን። ወደ ሶማሌ ክልል ነው የምንወስዳችሁ። በሶማሌ ክልል በተከሰተው ድርቅ የተነሳ አካባቢያቸውን ለቀው የተፈናቀሉ ዜጎች መቸገራቸውን ገልጸዋል። እርዳታ እየተደረገላቸውም ቢሆን የሚደርሳቸው እርዳታ በቂ እንዳልሆነና ተጨማሪ ድጋፍ እንዲሰጣቸውም ጠይቀዋል። ክልሉም በድርቁ የተነሳ በክልሉ የሞቱ የእንስሳት ቁጥር 300,000 መድረሱን አስታውቋል። ከሌሎች ክልሎችና ከንግዱ ማህበረሰብም 800 ሚሊዮን ብር አካባቢ አሰባስቦ ድርቁን ለመከላከል እንደዋለው ገልጿል። አዲስ ቸኮል ከተለያዩ ዞኖች ተሰደው ወደ ፋፈን የገቡ አርብቶ አደሮችን በማናገር እንዲሁም የአካባቢውን ባለስልጣናት ጠይቆ ተከታዩን ዘገባ አሰናድቷል።
ወይዘሮ ኦሬሳ ማታን ይባላሉ። የሚኖሩበትን ሸኮሽ ለቀው ውሃ ይገኝበታል ወደ ተባለው ፋፈን ዞን ወጂ ቀበሌ ከተሰደዱ አርብቶ አደሮች አንዷ ናቸው።
እዚህ ከመጣው በኋላ ከተደረጉ እርዳታዎች እኔ የደረሰኝ ሩዝ ብቻ ነው። ሆኖም ወደዚህ ስንመጣ ብዙ ነገር ፈልገን ነው የመጣ ነው። ምግብ፣ የአካባቢውን ቅዝቃዜ የምንቋቋምበት አልባሳት፣ የእንስሳት መኖ፣ ከሁሉም በላይ ግን ንጹህ የመጠጥ ውሃ ያስፈልገናል።
እስካሁን 3700 አባወራዎች ወደ ፋፈን ዞን ድጋፍ በመፈለግ እንደመጡና ይህ ቁጥርም እያሻቀበ እንደሚሄድ የክልሉ መንግስት ይገልጻል። ለእንስሶቻቸው መኖና ውሃ ፍለጋ ወደ ፋፈን የመጡት ሌላኛው አርብቶ አደር አቶ ኡስማን አብድራማን ደግሞ
ለተደረገልን ድጋፍ ሁሉ እናመሰግናለን። የተሻለ የግጦሽ መሬትና ውሃ ፈልገን ወደዚህ መጥተናል። ይሁንና አሁን የፋፈን ዞን ከሚችለው በላይ እንስሳት ስለተሰማሩበትና ግጦሹም ስላለቀ አሁን እኛን የተቀበሉን ነዋሪዎችና እኛ ኑሯችን ተመሳሳይ ሆኗል። እስካሁን የአገር ሽማግሌዎች ይዘው የመጡት ቴምርና ሩዝ አግኝቻለሁ። የበልግ ዝናብ እስከሚጀምርበት ሚያዝያ ድረስ ድጋፋቸው አይለን።
በሶማሌ ክልል 9 ዞኖች በተከሰተው ድርቅ 300,000 ገደማ እንስሳት መሞታቸውን የክልሉ አደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር ተናግረዋል።
ለድርቁ ምክንያት መኖ ጠፍቷል። በብዛት 9 ዞኖቹ ወደ 2.5 ሚሊዮን የሚሆንም ህዝብ ደግሞ በ78 ወረዳዎች የሚኖሩት የመጠጥ ውሃ ችግር አጋጥሞታል። ስለዚህ ምግብ በኩል ሲባል ደግሞ ወደ 3.3 ሚሊዮን የሚሆኑትን ህዝብ ደግሞ ያው በቂ ምግብ አለማግኘታቸው ምክንያት የምግብ እጥረት ላይ ናቸው እና እነሱንም ከ78 ወረዳዎች ናቸው። ወደ እንስሳት የሚወስድ ደግሞ ወደ 250 ነበረ ያው ባለፈው ሳምንት ሪፖርት፣ አሁን በሳምንት ሪፖርት ያልፋል።
ድርቁ ላይ ተከሰተባቸው 78ቱም ወረዳዎች ከዓለም ምግብ ፕሮግራም ጋር በመተባበር ሰብአዊ እርዳታ እንደሚያስፈልጋቸው ከ3.3 ሚሊዮን በላይ የክልሉ ነዋሪዎችም ሰብአዊ ድጋፍ እየቀረበ ነው ብለዋል። በአሁኑ ሰዓት ወደ ፋፈን ወረዳ ከ120,000 በላይ እንስሳት መምጣታቸውንና ይህም በአካባቢው ነዋሪ ግጦሽ መሬት ላይ ጫና መፍጠሩን የሚናገሩት የክልሉ ፕሬዝዳንት ጽህፈት ቤት ኃላፊ አቶ መሐመድ ዩሱፍ ሮብሌ፣
ጅጋ ወረዳ ዋጅ ቀበሌ ላይ ነው የምንገኘው። በዚህ ወረዳ ውስጥ ወደ 5 የሚሆኑ የውሃ ጉድጓዶች አሉ። ስለዚህ እነዚህ በወተር ፓምፕ የሚሰሩ የውሃ ጉድጓዶች በመኖራቸው ነው ብዙ ተፈናቃዮች ከተለያየ በቅርብ ከሚገኙ ከጎረቤት ዞኖች የተፈናቀሉ ሰዎች ወደዚህ የመጡት እና በቁጥር እንግዲህ በቀን በቀን እየጨመሩ ነው የሚሄዱት። በጣም ብዙ ከብቶች፣ ግመሎች፣ ፍየሎች ይዘው ነው ወደዚህ ሰዎች እየተፈናቀለ ያሉት። እንደ ወረዳ የተለያየ ድጋፍ ለማድረግ ሞክረናል። ከክልሉ አደጋ መከላከልም የደረሱን የምግብና የቁሳቁስ ድጋፍ ነበረ፣ ብርድ ልብስን ጨምሮ ማለት ነው። ያ ድጋፍ ተደርጎላቸዋል፣ ግን የሚበቃ አይደለም። ምክንያቱም ከጊዜ ወደ ጊዜ እየጨመረ ነው የመጣው የህዝቡም ቁጥር። የእንስሳት መኖም በጣም የተመናመነ ነው ያለው።
ከደጋቡርና ቀብሪ ዳር አካባቢ የመጡ አርብቶ አደሮችና እንስሶቻቸው የፋፈን ዞንን ቅዝቃዜ መቋቋም እንደከበዳቸው የሚናገሩት አቶ መሐመድ የአልባሳት ድጋፍ ቢኖርም በቂ አይደለም ብለዋል። በትላንትናው ዕለት በጅጅጋ ተገኝቶ ግምቱ 5 ሚሊዮን ብር የሚሆን ዱቄትና ዘይት ለሶማሌ ክልል ያስረከበው አርቲስት አማይ በየነ ተቀማጭነቱ በአሜሪካ የሆነው ግሎባል አሊያንስ የተባለ ሱብ አባል የሆነበት ድርጅት ወደፊት በውጭ ከሚኖሩ ዜጎች ድጋፍ በማሰባሰብ ተጨማሪ ድጋፍ እንደሚያቀርብ ተናግረዋል።
በዚህ በሶማሌ ክልል በደረሰው ድርቅ ሳቢያ የሰበሰብነውም ያጠራቀምነውም ገንዘብ የለንም። ግን መተን የወገኖቻችንን ችግር አይተን በውጭ የሚኖረውን ኢትዮጵያ እርዳታ እንዲሰጥ ለመጠየቅ ቢያንስ በእጃችን ላይ የሆነች ነገር ይዘንሄድ በማለት 5 ሚሊዮን ብር የሚያወጣ ዱቄት ዘይት ይዘን ነው እዚህ የተገኘ ነው።
የሶማሌ ክልል በዚህ ሳምንት ከአማራ ክልል የተሰጠውን የእንስሳት መኖና የግሎባል አሊያንስ የሰጠውን የምግብ ድጋፍ ሳይጨምር ከሌሎች ክልሎችና ከክልሉ ንግድ ማህበረሰብ 776 ሚሊዮን ብር ድጋፍ ማሰባሰቡን አስታውቋል። የተገኘውን ገንዘብና የአይነት ድጋፍም ለምግብ ድጋፍ፣ በየወረዳዎች የመጠጥና ውሃ ለማቅረብ እንዲሁም የውሃ መስመሮችን ለመዘርጋትና ለማደስ በተጨማሪም የኤሌክትሮ ሜካኒካል እቃዎችን ግዢ ለመፈጸምና ለጋማ ከብቶች መኖ ግዢ ለመፈጸም መዋሉን የክልሉ ፋይናንስ ቢሮ ኃላፊ አቶ አብዱራማን መሐመድ አስታውቀዋል። የሶማሌ ክልልና አጎራባች የደቡብ ኦሮሚያ አካባቢዎች እንዲሁም ሰሜናዊ ኬንያ፣ ኡጋንዳና ሶማሊያ ከቅርብ ዓመታት ወዲህ እጅግ የከፋ ነው የተባለለት ድርቅ ያጋጠማቸው ሲሆን ድርቁ የበልግ ወቅት እስከሚገባበት የፊታችን ሚያዝያ የሚቀጥል እንደሆነ ነው ትንበያዎች የሚያመለክቱት። ይሁንና በዚህ ድርቅ ሳቢያ አንድም ሰው አለመሞቱን የሶማሌ ክልል አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩ ዘገባችን እንወሰዳችሁ። ቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከተከሰሱት ሰዎች መካከል 20ዎቹ በዋስ እንዲፈቱ የተወሰነው ረዘም ላለ ጊዜ በተካሄደ የፍርድ ቤት ሂደትና ክርክር እንጂ በፖለቲካዊ ውሳኔ አለመሆኑን ከተከሳሾቹ ጠበቆች አንዱ ለአሜሪካ ድምጽ ገልጸዋል። የዋስትና ጥያቄ ያቀረቡት ህዳር 30 እንደነበርም ጠበቃው አቶ ዮሴፍ ኪሮስ አስረድተዋል። የፖለቲካ ውሳኔ ቢሆን ኖሮ አቃቤ ሕግ የስር ፍርድ ቤት የሰጠውን የዋስትና መብት አይቃወምም ነበር በማለት ለአሜሪካ ድምጽ አብራርተዋል። አቃቤ ሕግ ያቀረበውን ይግባኝ መነሻ አድርጎ ትናንት የሁለቱን ወገኖች ክርክር ያዳመጠው ጠቅላይ ፍርድ ቤት ውሳኔ ለመስጠት ለየካቲት 7 2014 ዓ.ም ቀጠሮ ሰጥቷል። አቶ ዮሴፍ ይህንንም አረጋግጠውልናል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የፍትህ ሚኒስቴር ዴታ ፈቃዱ ጸጋ የዋስትና ውሳኔው በቅርቡ መንግስት ይፋ ካደረጋቸው ክስ የማቋረጥ እርምጃዎች ጋር የማይገናኝና ይግባኝ የተጠየቀበት መሆኑንም አስታውቀዋል። እስክንድር ፍሬው ዝርዝሩን ያሰማናል።
በቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ጌታቸው አሰፋ መዝገብ ከሚገኙት ተከሳሾች 20ዎቹ በ30,000 ብር ዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ብይን የሰጠው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ነው። ፍርድ ቤቱ የዋስትና መብት ከፈቀደላቸው መካከል የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር የነበሩት አቶ ያሬድ ዘርሁንና የጸረ ሽብር ወንጀሎች መመሪያ ኃላፊ አቶ ተስፋዬ ኡርጌ ይገኙበታል። ይህ የዋስትና ውሳኔ ይፋ የተደረገበት ጊዜ ደግሞ የህዋት የቀድሞ አመራሮችና የሌሎች ድርጅቶች መሪዎች በመንግስት ውሳኔ ከተፈቱበት ወቅት ጋር ተቀጣጥሟል። ሁለቱን ጉዳዮች አያይዘው እየተመለከቱ ያሉ ወገኖች መኖራቸውም ይታያል። ይህንን ጉዳይ በተመለከተ ያነጋገርኳቸው ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ የዋስትና ጥያቄ ያቀረቡት ህዳር 30 ማለትም ከፖለቲካ መሪዎቹ መፈታት በፊት እንደነበር አስታውሰዋል። አቃቤ ህግም የዋስትና መብት ጥያቄውን በመቃወም ሲከራከር መቆየቱን ጠቅሰዋል። እናም ተበቃው የዋስትናው ጉዳይ ከቅርብ ጊዜው የመንግስት ክስ የማቋረጥ ውሳኔ ጋር እየተገናኘ አይደለም ብለዋል።
የመንግስት ክስም የለም። ፍርድ ቤቱ 3 አመት ሙሉ የአቃቤ ህግ ምስክሮች ሲሰማ ቆይቶ ነው ይህ ውሳኔ የአንቀጽ መቀየር ውሳኔ ደረሰውና ፒውርሊ የፍርድ ቤትና የፍርድ ቤት ስራ እንጂ ከዚህ ውጭ የሚያገናኘው ምንም ነገር የለም።
ፍርድ ቤቱ የተከሳሾቹ ጉዳይ መታየት ያለበት ቀደም ሲል በነበረው ዋስትና የሚከለክል አንቀጽ ሳይሆን በወንጀል ህጉ አንቀጽ 423 እና 556 እንደሆነ ህዳር 30 መወሰኑ ከዚያ በኋላ ለተካሄደው ክርክር መነሻ እንደነበርም ጠበቃው ይናገራሉ።
የተከሰሱበትም የሙስና ወንጀል ይህ አንቀጽን በመቀየሩ ነው እንጂ በሙስና ወንጀል ተከላከሉ ቢላቸው ነው የዋስትና ጥያቄ ማናቀርበው ነበርኩኝ።
በሙስና ወንጀል ከመከላከል ይልቅ በወንጀል ህጉ አንቀጽ 423 እና 556 ስር
ከላከሉ ስላለ ነው እኛ ይህን ጥያቄ ያቀረብ ነው ከመሰረቱ ማለት ነው እንጂ የዚህ ዋስትና ጥያቄ የተፈቀደበት ቅብ 19 ይሁን እንጂ ጥያቄው የቀረበው ህዳር 30 ነው። እስከ ታህሳስ 8 ባለ ይህ ክርክር አልቋል። ፍርድ ቤቱ በተለያዩ ምክንያቶች በመሀልም ላይ ሌላ የቀረበ ቤተሰብ በነበር በአካባቢ በኩል እሱን ሲመለከት ቆይቶ ነው ከህዳር 30 እስከ ጥር 19 የወሰደው እንጂ ከዚህኛው ጋር የሚገናኝ አይደለም። አቃቤ ህግም በዚህ ጉዳይ ላይ ያላቸው አቋም ግልጽ ነው። እስከ ጠቅላይ ፍርድ ቤት ድረስ ቀርበው በዋስትና ሊለቀቁ አይገባም የሚል ክርክራቸውን እያቀረቡ ስለሆነ ከፖለቲካው ጋር በጭራሽ የሚገናኝ አይደለም። ኦርሞ 3 አመት ፍርድ ቤቱ የአቃቤ ህግ ምስክር እየሰማ የቆየበት ጉዳይ ከሌሎች ጉዳይ የሚለየው አሁን በፖለቲካ ተብሎ የተለቀቁ ሰዎች ጉዳይ ስንዳይ ገና 1 አመቱ ነው ከቀረበ የአቃቤ ህግ ምስክርን መሰማት አልተጀመረም። ይህ እኮ የአቃቤ ህግ ምስክሮችን ለረጅም ከ2 አመት ተኩል በላይ የአቃቤ ህግ ምስክሮች ሲሰሙ የቆዩት ከበዚህ ጉዳይ
ሰሞኑን በስልክ ያነጋገርኳቸው የፍትህ ሚኒስትር ዴኤታ አቶ ፈቃዱ ጸጋም የዋስትና ውሳኔው የመንግስት ሳይሆን የፍርድ ቤት እንደሆነ ነበር ያስረዱት።
እንደ ህግ ሰው ስትሆን ዛሬ አይደለም ዋስትናውን የምትገምተው። ገና አንቀጹ የተቀየረ ጊዜ ዋስትና ሊሰጥ እንደሚችል ይገመታል። ምንም እንኳን ቅድም እንዳልኩ በስነ ስርዓት ህጉ አንቀጽ 67 መሰረት ፍርድ ቤት ዋስትና እንዲከለክል ተከሳሾች መልሶ ሊመጡ አይችሉም የሚለውን መቃወሚያ እንዲመዝልን ላመለከትን ቢሆንም ማለት ነው። ስለዚህ ከክስ ማቋረጡ ጋር በሌሎች ሰዎች ከተፈቱት ነገር ጋር የሚያገናኘው የለም። የፍርድ ቤት ነጻ ሂደት የተሰጠ ውሳኔ።
አቃቤ ህግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሙስና ጉዳዮች ወንጀል ችሎት ጥር 19 ለ20ዎቹ ተከሳሾች የፈቀደውን የዋስትና መብት ተቃውሟል። የፍትህ ሚኒስትር ዴታ አቶ ፈቃዱ ጸጋ አቃቤ ህግ የዋስትና መብቱን ለምን እንደተቃወመ ከጠቀሷቸው ነጥቦች መካከል የሚከተለው ይገኝበታል።
አቃቤ ህግ ብይኑ ከሰጠ በኋላ የዋስትና ጥያቄውን ተቃውሟል። በብዙ ምክንያቶች እነዚህ ሰዎች ፍላይት ሪስክ ለምንለው የምንችለው ከሀገር ሊወጡ የሚችሉ የትም ያመልጡ የሚችሉ ብዙ የደህንነት ግንኙነት የነበራቸው የትኛውን ቦታ ሊያመልጡ የሚችሉ ሰዎች ስለሆኑ ፍርድ ቤቱ እንዲከለከሉ ብይን የሰጠበት አንቀጽ ምንም እንኳን ዋስትና ማያስከለክል ቢሆንም በመርህ ደረጃ ማለት ነው በህግ የስነ ስርዓት ህጉ አንቀጽ 67 ተከሳሽ መልሶ ሊቀርብ አይችልም የሚል ግንዛቤ ፍርድ ቤቱ ሲይዝ ዋስትና መከልከል አለበት ስለሚል ያንኑ ሰፊ ምክንያቶች ዘርዝረን ተቃውመናል። ፍርድ ቤቱ ሳይቀበለው ቀርቷል።
አቃቤ ህግ የዋስትና መብቱን በመቃወም ለጠቅላይ ፍርድ ቤት ይግባይ ማለቱን እግድም መጠየቁን ሚኒስትር ዴታው ለአሜሪካ ድምፅ አስረድተዋል። የፌዴራል ጠቅላይ ፍርድ ቤት በበኩሉ አቃቤ ህግ ያቀረበውን ይግባኝ መነሻ አድርጎ በትናንትናው ዕለት የሁለቱን ወገኖች ክርክር አዳምጧል። ይህንኑ የገለጹት ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ ናቸው።
ተከሳሾቹም በማረሚያ ቤት ሆነው በፕላዝማ ቀርበዋል። ጠበቆችም ቀርበን አስረድተናል። ከተከሳሾቹም ደግሞ ቀረ የሚሉትም መነሳት ያለበትን ነገር ለችሎቱ አስረድተዋል። አቃቤ ህግ መልስ እዚያው ክርክር ካደረግን በኋላ መልስ ከሰጡ በኋላ ፍርድ ቤቱ ለየካቲት 7/2017 ጉዳዩ ላይ ውሳኔ ለመስጠት ቀጠሮ ይዟል።
አቶ ዮሴፍ በክርክሩ ወቅት በአቃቤ ህግ ቀረቡ ካሏቸው ቅሬታዎችና በጠበቆች ከተሰጡ ምላሾች መካከልም የጠቀሷቸው አሉ።
አንደኛ የሚያነሱት ክርክር ተደራራቢ ወንጀሎች ስለሆኑ በሁለት አንቀጽ በሶስት ጉዳይ በሁለት ጉዳዮች ይከላከሉ ስለተባለ በአስጋ ሊፈቀድላቸው አይገባም የሚል ክርክር አላቸው። ሁለተኛ
ተደራራቢ ሲባል 4/23 እና 5/56 ማለት ነው።
4/23 እና 5/56 እነዚህም ደግሞ እዚያው 4/56 ውስጥ መሆኖ በአንድ ሰው በሁለት ሰው ጉዳይ ይከላከል የተባለ ሰው ስላለ እነዚህን በተመለከተ ተደራራቢ ስለሆኑ ሊፈቀድ አይገባም ብለው ነው የተከራከሩት። እኛ ደግሞ ተደራራቢ የሆኑ ይፈቀድባቸዋል የምንላቸውን የህግ መከራከሪያዎች አቅርበናል። ይሄ ክርክር ወደ ፍርድ ቤትም ቀርቦ የስር ፍርድ ቤቱ አይቶት የአካባቢ ህግ ተደራራቢ ናቸው ያለውን ክርክር ከግምት አስገብቶ መሰቦች ቢቀጡ ጥዋተኛ ይባሉ ሊቀጡ የሚችሉት ከአስር አመት በላይ ሊሆን ስለማይችል በዚህ ምክንያት መዋስትናን የፈቀደው ይህን የህግ ክርክር አንስቶኛ ከጠቅላይ ፍርድ ቤት ክርክር አድርገናል። አንደኛው ነጥባቸው ይሄ ነበረ።
በሁለቱ ወገኖች የተነሱ ሌሎች ነጥቦችም የግራ ቀኝ ክርክር እንደተደረገባቸው የገለጹት ከተከሳሾቹ ጠበቆች አንዱ አቶ ዮሴፍ ኪሮስ ጠቅላይ ፍርድ ቤትም ውሳኔ ለመስጠት ለየካቲት 7 ቀጠሮ መያዙን አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ደግሞ እስቲ ከኢትዮጵያ ጉዳይ ወጣ እንልበልና ዓለም አቀፍ ዘገባዎቻችን እናስደምጣችሁ። በዚምባብዌ የሚገኝ መንደር ነዋሪዎች አንድ የቻይና ማዕድን አውጪ ድርጅት መኖሪያቸውን ለቀው እንዲሄዱ እንደነገራቸው አስታውቀዋል። ድርጅቱ ነዋሪዎቹን ማስገደድ እንደማይፈልግ ቢናገርም አብዛኞቹ ከርስታችን እንፈናቀላለን በሚል ስጋት ገብቷቸዋል። የኮሎምቦስ ማቪንጋንን ዘገባ ሀብታሙ ስዩም ያሰማናል።
በዚምባብዌ ሙቶኮ ቀጠና የሚገኙ መንደርተኞች ስለ መጪው ዘመን እርግጠኛ መሆን እንዳልቻሉ ይናገራሉ። ምክንያቱ ደግሞ ጂያንዲንግ የማዕድን አውጪን የመሰሉ የቻይና ድርጅቶች የሚያደርጉት የማዕድን አሰሳና የድንጋይ ማውጣት ተግባራት ናቸው። የ42 ዓመቱ አርሶ አደር 180 ሄክታር ያክል በሚሰፋ ቦታ ላይ የማዕድን ማውጣት ስራ ለመጀመር ያቀደውን ድርጅት በተመለከተ ሀሳባቸውን ለማገር አሽተዋል። ነገር ግን በመናገሬ ልጠቃ እችላለሁ በሚል ፍራቻ ማንነታቸውን ደብቀዋል።
እነሱ የሚፈልጉት ስፍራ እኛ የምንኖርበት ከብቶቻችንም ለግጦሽ የሚሰማሩበት ነው። ይሄ መሬት የገቢ ምንጫችን ነው። ወዴት እንደምንሄድ አናውቅም። የሚፈልጉት ስፍራ ደግሞ በእጅጉ ሰፊ ነው። ዘርማንዘሮቻችን የተቀበሩት በዚሁ ቦታ ነው። እነሱንስ ወዴት ይወስዷቸው ይሆን?
የለውጥ አቀንቃኞች በአንድ ማዕድን አውጪ ድርጅት ብቻ 50 ቤተሰቦች ሊፈናቀሉ እንደሚችሉ ይናገራሉ። የዚምባብዌ ስነ ምህዳር ጠበቆች ማህበር መንደርተኞቹን የማፈናቀሉ ተግባር እንዲቆም ፍርድ ቤቱን የመጠየቅ እቅድ አለው። ሪቻርድ ኩቤይ የማህበሩ አመራር ናቸው።
ማህበረሰቦቹን ለመርዳት ስነ ምህዳርን በተመለከተ ግንዛቤ እያሰፋን እንገኛለን። የህግ ማሻሻያው ይደረግ ዘንድ ጥናቶችን በማድረግ ላይ ነን። እንደ መጨረሻ አማራጭ ጉዳዩን ወደ ፍርድ ቤት በመውሰድ ለጉዳዮቹ መፍትሄ እንዲሰጥ እናስደርጋለን።
የዚምባብዌ ስነ ምህዳር አስተዳደር ተቋም ግን ጃይንዲንግ ማዕድን ድርጅት የስነ ምህዳር ተጽዕኖ ግምገማን አድርጓል ይላል። አሜክላ ሲዳንጌ የተቋሙ ኃላፊ ናቸው።
እንደ ተቋም ማድረግ የምንችለው የግንባታዎቹ ባለቤቶች ያቀረቧቸውን የግንባታ እቅዶች ተቀብለን መመርመር፣ በእነሱ በኩል የቀረቡትን ማረጋገጥ ነው። እኛ በስፍራው በመገኘት በሶስት በመከፋፈል በሰነዱ ላይ የተጠቀሰውን አረጋግጠናል።
ለቪኦኤ ቃላቸውን የሰጡት አርሶ አደር ግን መሪዎቻቸው ብቻ በጉዳዩ ላይ እንደመከሩ ተናግረዋል። ከጂንዲንግ ማዕድን አውጪ ድርጅትና ከቻይና ኤምባሲ በጉዳዩ ላይ ማብራሪያ ለማግኘት አልተቻለም። ኤምባሲው ግን ከሰሞኑ ባሰራጨው መግለጫ የቻይና ኢንቨስተሮች ዚምባብዌን የተሻለ ደረጃ ላይ ለማድረስ እየሰሩ እንደሆነ አስታውቋል።
ወደ ተከታዩና አጠር ወዳለው ሌላ ዘገባ ነው የምናልፈው። እስላሚክ ስቴት በመባል የሚታወቀው ቡድን መሪ የዩናይትድ ስቴትስ ልዩ ኃይል አባላት ሐሙስ ዕለት በሰሜን ምዕራብ ሶሪያ የጦር ዘመቻ ባደረጉበት ወቅት መሞቱ ተነግሯል። አቡ ኢብራሂም አልቁራሺ ራሱንና መላ ቤተሰቡን በፈንጂ እንዳጋየም ታውቋል። የካርላ ባብን ዘገባ አሁንም ሀብታሙ ስዩም ያሰማናል።
የእስላሚክ ስቴት መሪ አቡ ኢብራሂም አልሃሺሚ አልቁራሺ በሰሜን ምዕራብ ሶሪያ በሚገኝ ቤት ውስጥ ራሱን አጋይቷል። ፕሬዚደንት ጆ ባይደን ለዚህ ያበቃውን ጀብዶ የተሞላበት ዘመቻ ከዋይት ሀውስ እየተከታተሉ ነበረ።
ይሄ ሽብርተኛ ልጆችን ጨምሮ በመላ ቤተሰብ ራሱን ለማጠር መወሰኑን ካወቅን በኋላ በአየር ከማጥቃት ይልቅ የገዛ ዜጎቻችን ለከባድ አደጋ በሚዳርግ መልኩ እንኳ ቢሆን ልዩ ኃይሎቻችን ዘመቻውን መፈጸማቸውን መርጠናል። ይህንን ያደረግነው የሰላማዊ ሰዎችን ጉዳት ለመቀነስ ነው።
የዩናይትድ ስቴትስ ባለስልጣናት ወታደሮቹ ሰላማዊ ሰዎች ህንጻውን ለቀው እንዲወጡ አስቀድመው ጥሪ አቅርበዋል ብለዋል። የላይኛውን ፎቅ ግድግዳዎች የበታተነው ፍንዳታ ከመድረሱ በፊት ባልና ሚስትና አራት ልጆች ጉዳት ሳይደርስባቸው ከህንጻው መውጣትም ችለዋል።
ለፈጸማቸው ወንጀሎች ፍትህን ከማጋፈጥ ይልቅ መያዣ መጨበጫ ካጣ ፈሪ ሰው በሚጠበቅ የመጨረሻ እርምጃው ለገዛ ቤተሰቡና ለሌሎችም በህንፃ ውስጥ ለሚኖሩ ሰዎች ደንታቢስ በመሆን ራሱን ማጋየት መርጧል። ፈንጂ የተጣበቀበት ሰደርያ ከመጠቀም ተሻግሮ ሶስተኛውን ፎቅ አውድሟል።
ኃይለኛ ከመሆኑ የተነሳ የሰዎች አካል ከህንፃው ወደ ውጭ እንደተበተነ የጦር ሰራዊቱ አስታውቋል። የእጅ አሻራና የዘረመል ናሙናዎች ከሁለት ልጆቹና ባለቤቱ ጋር አልቁራሺ መሞቱን አረጋግጠዋል። አደጋው ግን በዚህ አላበቃም። ጄኔራል ፍራንክ ሜካንዚ ከዩናይትድ ስቴትስ ማዕከላዊ ማዘዣ ጣቢያ ኃላፊ ናቸው።
ሁለት በህፃናቱ መካከል የመሸጉ ታጣቂዎች በዩናይትድ ስቴትስ ልዩ ኃይል አባላት ላይ መተኮስ ጀመሩ። በዚህ ወቅት ከሁለቱ ታጣቂዎች ጋር አንድ ህፃን ለህልፈት ተዳርጓል። ታጣቂዎች ወንድና ሴት ናቸው። ይህን ጥቃት በቁጥጥር ስር ከዋለ በኋላ በሁለተኛ ፎቅ ላይ የነበረ አንድ ጨቅላን ህፃን ጨምሮ ኃይሎቻችን ተጨማሪ አራት ህፃናት አትርፈዋል።
ሜካንዚ ዘመቻው ያበቃው ከአልቀይዳ ጋር ግንኙነት ያላቸው ጦር አባላት መግባት ሲጀምሩ እንደነበር አስታውቀዋል። አንድም የአሜሪካ ወታደር አልተገደለም ወይንም አልሞተም። በአንደኛው ሄሊኮፕተር ላይ ግን የደረሰው ሜካኒካል ችግር ወታደሮቹ ከታለመው ስፍራ አርቀው እንዲያሳርፉትና በጠላት እጅ ከሚገባ በሚል እንዲያጋዩት እንዳስገደዳቸው ፔንታገን አስታውቀዋል። በተለያዩ ስሞቹ የሚታወቀው አልቁራሺ የእስላሚክ ስቴት ቡድንን ከሁለት ዓመታት በላይ መርቷል። ባለፈው ዓመት የተፈጸመውን የሐሳካ እስር ቤት ጥቃት ያቀናበረው እሱ ነው በሚልም ተዘግቧል። የቡድኑ አጋር የሆኑ ታጣቂዎች በካቡል አየር ማረፊያ ላይ ባለፈው ዓመት ላደረሱት ጥቃትም ኃላፊ መሆኑ ተገልጸዋል። ከመሪነት ስልጣኑ በፊት በኢራቅ በሚኖሩ የያዝዲ ጎሳ አባላት ላይ የተፈጸሙ የባርነት፣ ያስገድደው መድፈርና ቁጥር የለሽ ግድያዎች የጀርባ ጉልበት እንደነበረም ተነግረዋል። ጃን ከርቢ የዩናይትድ ስቴትስ ጦር ኃይል ቃል አቀባይ ናቸው።
በሁሉም ነገሮች ውስጥ እጁ የነበረ መሪ ነው። ይህ ሰው በምድር ላይ ዳግም ለመንቀሳቀስ ባለመቻሉ ሁላችንም ልንደሰት የሚገባ አይነት ሰው ነው።
የዩናይትድ ስቴትስ ባለስልጣናት የአልቁራሺ ሞት ለሽብርተኛው ቡድን ከባድ ጉዳት መሆኑን ገልጸዋል።
የዜናና የትንታኔ መጽሔት የሚስተናገዱበት ጊዜ ተጠናቋል። ከሁለተኛው አጋማሽ ሰዓት ላይ ጥቂት ደቂቃዎች ወሰድ አድርገናል። አሁን እስቲ ወደ ሁለተኛው አጋማሽ ከማለፋችን በፊት ማስታወቂያ እናሰማችሁ።
መልካም ዜና ለሐኪሞን ይጠይቁ ተከታታዮች። ላለፉት ሁለት ዓመታት ሙሉ ቀልባችንን መቆጣጠር ብቻ ሳይሆን የኑሮ ዘይቤያችንን ጭምር ከመሠረቱ የቀየረውን ኮቪድ-19ን የሚመለከቱና በየጊዜውም የሚከሰቱ አዳዲስ ተለዋዋጭና አሳሳቢ ሁኔታዎች ሳቢያ ገርበብ ብሎ የነበረው የሐኪሞን ይጠይቁ የአድማጮች ጥያቄ መስኮት እነሆ ተከፍቷል። በሚያሳስቧችሁም ሆነ በየዘርፉ ከታወቁ ከፍተኛ ባለሙያዎች የአዋቂ መልስና ሙያዊ ትንታኔ የምትሹባቸውን የትኛውንም የጤና ዘርፍ የሚመለከቱ ጥያቄዎች እንደ ቀድሞ ሁሉ ተቀብለን ማስተናገድ ጀምረናል። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጥያቄዎቻችሁን በድምፅ በተቀረጸው መሳሪያ መሠረት አኑሩ። የዋትሳፕ ቁጥራችን 2022513505 ነው። የኢሜይል አድራሻችንን horn@voanews.com ተጠቅማችሁ ብትልኩም ይደርሰናል። ለሐኪሞን ይጠይቁ ማለት ብቻ አትዘንጉ። ላሳሰበውና ላስጨነቀው የጤና ነክ ጥያቄ መልስ እናፈላልጋለን። ሐኪሞን ይጠይቁ የርሶም ነው።
እንደተባለው ጥያቄዎቻችሁን በዋትስአፕ የስልክ ቁጥር መስመራችን ላይ በጽሁፍ ወይም በድምጽ ቀርጻችሁ አድርሱን። ወደ ተከታዩ የሁለተኛው አጋማሽ መሰናዷችን ነው የምናልፈው። ሰሞኑን ስናቀርብላችሁ የነበረው በምዕራብ ጉጂ ዞንን የተመለከተ ዘገባ ነው። በኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ ኦነግ ሸኔ በሚባሉና የኢትዮጵያ መንግስት ኦነግ ሸኔ ያለ የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠራው ቡድን እያደረሰብን ያለው ጥቃት ተባብሶ ቀጥሏል ሲሉ የወረዳው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ቡድኑ የአርሶ አደርና አርብቶ አደሮችን እንዲሁም የከተማዋ ነዋሪዎችን ከብቶችን እስከ ጦር መሳሪያ ያሉ ንብረቶችን ዘርፈውብናል ሲሉም ይከሳሉ። የወረዳው አስተዳደር በበኩሉ ቡድኑ አድርሶታል ባለው ጥቃት የሰው ህይወት ማለፉንና ዜጎች መፈናቀላቸውን ገልጾ የክልልና የፌዴራል መንግስታት ተጨማሪ ኃይል አሰማርተው አካባቢውን ወደ ሰላማዊነት እንዲቀይሩት ጠይቀዋል። በሌላ በኩል ደግሞ የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የሀገር መከላከያ ሰራዊትና የፌዴራል ፖሊስ ተቀናጅተው አካሄዱት በተባለ የዘመቻ የቡድኑ ታጣቂዎች መያዛቸውን የኦሮሚያ ፖሊስ ኮሚሽን በመንግስት የቴሌቪዥን ጣቢያ ዘግቧል። በዚህ ጉዳይ ላይ የኦሮሞ ነጻነት ሰራዊት በሚል ራሳቸውን ከሚጠሩት ቡድኖች መካከል በስልክ ቁጥራቸው አስተያየት እንዲሰጡን ሞክረን ነበር። ስልካቸውን አግኝተን ካነጋገርናቸው በኋላ ቀጠሮ ሰጥተውን መልሰን ሳናገኛቸው ቀርተናል። ምላሽ ካላቸው ምላሻቸውን ይዘን እንዳገኘናቸው እንመለሳለን። ዘገባው የተጠናቀረው በዮናታን ዘብዲዮስ ነው፣ እንደሚከተለው ይቀርባል።
ስማቸው በመገናኛ ብዙሃን ቢገለጽ ለደህንነታቸው እንደሚያሰጋቸው ተናገሩት በምዕራብ ጉጂ ዞን የገላና ወረዳ ነዋሪ ኦነግ ሸኔ ሲሉ የገለጹት የቡድኑ ጥቃት መቀጠሉን ተናግሯል።
ሽምቁ እንደቀጠለን ያለው ምክንያቱም የመንግስት መስሪያ ቤቶች አሁን ኦልሞስት በገላና ወረዳ ላይ ያሉት መስሪያ ቤቶች አሉ አይደል? የቀበሌ ደረጃ፣ የታች አደረጃጀት ቶታሊ እነሱ የሉም። አሁን እነሱ ደግሞ ተደብቆ ነው አሁን ያሉት። አሁን ላይ ጸጥ ብሏል። ነገር ግን እያንዳንዱ ቀበሌዎች በእነሱ ቁጥጥር ስርና የመንግስት መዋቅር ወርዶ የማይሰራበት ሁኔታ አለ።
እርምጃ የተወሰደባቸው ነው ቢባልም ቅሉ ዘላቂ ሰላም የሰፈነበትና የተረጋጋ ኑሮ መኖር አልቻልንም፣ ከህይወት መጥፋት እስከ ንብረት ውድመትና ዝርፊያ ጉዳት የደረሰብን ነው ሲሉ ገልጧል። ወጥና አንድ አይነት አቋም ይዞ ቡድኑ የሚያደርሰውን ጥቃት ከማስቆም ይልቅ በህዝቡ ላይ እየደረሰ ያለውን ሰቆቃ ለበላይ አካላትና ለመገናኛ ብዙሀን በማድረስ የራሳቸውን ጥረት አደረጉ በሚሏቸው የመንግስት ባለስልጣናትና ግለሰቦች ላይ እስከ ማሳሰር ደረሰ እርምጃ ተወስዷል በማለትም ተናግሯል።
የእነሱ ችግር የለም ስለወጣ የለም። እነሱ ደግሞ እዚህ መሀል ላይ ቁጭ ብሎ የለም ይህንን ነገር መሸፈንና መደበቅ የሚፈልጉ አካላቶች አሉ። የብሔር ብሔረሰቦችን ግጭት እና የለም ለራሳቸው ጥቅም የሚፈልጉ አካላቶች የሚንቀሳቀሱ አሉ። እነዚህ ሰዎች ደግሞ የለም ህዝባችን በሰላም ወጥቶ መግባት አለበት ማደር አለበት የለም ልጆቹን በአግባቡ ማስተማር አለበት ከሚል አንጻር እነዚህ አካላቶች ሪፖርት አድርገውላቸዋል።
ሌላ አስተያየት ሰጪ በወረዳው የቶረ ከተማ ነዋሪ የሆኑት በከፍተኛ ስጋት ውስጥ መሆናቸውን ተናግሯል።
መንግስት ይህን ነገር ግሩን ተረድቶ ችግሩን ለመቆጣጠር የመንግስትን መከላከያ አይን ነው ህዝቡ እየጠበቀ ያለው እስካሁን ድረስ ማለት ነው። ኦነግ ሸኔ ከበፊቱ ወደ አካባቢው ፍሰቱ ከፍተኛ ቁጥሩ አሁን ከፍተኛ ደረጃ ነው። እየታጠቀ ከፍተኛ መሳሪያ ነው ያላቸው አሉ። በቃ በቀጥታ አሉ ወረዳው ላይ ማለት ነው። በወረዳው ቀበሌዎች ላይ በተለይ በዚህ በኤርገንሳ በኩል ሸሞሌ የሚጠሪ የሚባሉ አካባቢዎች፣ እንደዚሁም በሰመሎ የሚባሉ ቀበሌዎች፣ እነዚህ ኮር ቀበሌዎች ናቸው። ሴንተር ተብሎ ቀርሳ የሚባሉ እነዚህ ሴንተር ላይ ዶሚኔት አድርጎ ነው አሁን ያሉት። አሁን እዛ አካባቢ ላይ ሰው መሄድ አይችልም። ግን ነገ የመንግስት አመራር መሄድ አይችልም። ህዝብ መንቀሳቀስ አይችልም። ህዝቦች ያላቸውን ንብረቶች፣ ያላቸው የሀብት የመሳሪያ ሀብት፣ ያንን ቁሳቁስ ወደ ወረደው ሸሽቶ አሁን ያለበት ሁኔታዎች አሉ።
ራሳቸው የሚያደርጉትን ጥቃት ወደ ሌላ አካል በማላከክ በጉጂ ኦሮሞና በገዲኦም በጉጂ ኦሮሞና በአማራው ህዝብ መካከል የብሔር ግጭት እንዲነሳ የተናኮሱ ነው ሲሉም ተናግሯል። የወረዳው አስተዳዳሪ አቶ ሞርከታ ተሮም ከጥር 9/2014 ጀምሮ ቡድኑ በህዝብ ላይ ያደረሰ ያለው ጥቃት ተጠናክሮ መቀጠሉን ገልጠው የተቀናጀ እርምጃ ካልተወሰደ ሁኔታው አስቸጋሪ እንደሚሆንም ተናግሯል። የሽማቂዎቹ የተስፋፋ ጥቃት ከአቅማችን በላይ በመሆኑ ተጨማሪ የጸጥታ ኃይል ከክልልና ከፌዴራል መንግስት እንዲላክልን ጠይቀናል ብለዋል። ሽማቂ ቡድኑ ይዟቸዋል ከሚሏቸው ቀበሌያትም ቁጥራቸው የበዛ ዜጎች መፈናቀላቸውን አስረድተዋል።
በወረዳችን ከፍተኛ ችግር ነው እያደረሰ ያለው። አፋጣኝ መልስ እንዲሰጥ ለሚመለከተው አካል አቅጣጫ አስቀምጠን አሳውቀናል። ስለዚህ አሁን በተለያዩ ቀበሌዎች በብዛት አሁን እንደ ወረርሽኝ 9-12 ቀበሌ በዚህ በሁለት ሳምንት ብቻ ገብቷል። በገቡበት ደግሞ የሞተ ሰውም አለ። 3 የሚሆን ሰው ህይወቱ አልፏል። የቆሰለም አለ። 10 ምናምን የሚሆን ቤት ተቃጥሏል። ከብቶች እየተዘረፉ ነው ያሉት። ገበሬዎች ቡና እየተዘረፈ ነው ያለው። 70-80 አካባቢ የሚሆን ያባወራ ተፈናቀለበት ሁኔታ አለ።
ባለፉት ጥቂት ቀናት ብቻ በአማሮ ወረዳ አዋሳኝ በወረቅ ቀበሌ የተገደሉ 2 ሰዎችን ጨምሮ 5 ሲቪሎች መገደላቸውን ለአሜሪካ ድምጽ ተናግሯል።
መንግስት አስፈላጊውን ትኩረት ሰጥቶ ኃይል በማስገባት እርምጃ እንድንወስድ ካልተደረገ ውሎ ካደረ በጣም አስቸጋሪ ነው የሚሆነው።
ሸማቂ ቡድኑ ያደረሰ ያለውን ጥቃት ለጸጥታ ኃይሎችና ለመገናኛ ብዙሃን የገለጡ የመንግስት ስራ ኃላፊዎች መታሰራቸውን ተከትሎ ከወረዳው መንግስታዊ መዋቅር ውስጥ ለቡድኑ ድጋፍ የሚሰጥ አካል አለ የተባለ ለሚቀርብባቸውም ክስም አቶ ሞርካታም ይህንን ብሏል።
በጥርጣሬ የምንይዛቸው ሰዎች አሉ። ከመንግስት ሰራተኛም በዚህ ተጠርጥሮ የታሰሩ ሰዎች አሉ። ከህዝብም ታስሮ በእስር ቤት ያሉ አሉ። አሁንም ቢሆን ይህንን ስራ ሰርተን ጨርሰናል ማለት አይቻልም። ለወደፊት በቀጣይነት የሚሰራ ስራ ነው። ይህ የአመለካከት ብልሽነት ደግሞ በአንድ ጊዜ የሚጠራ ነገር አይደለም። እሱን በሂደት በአካሄድ እያየን ከእኛም መንግስት አካላት ያሉብንን ችግር በሂደት እየለየን እርምጃ እየወሰድን ነው። አንድ የእኛ ካቢኔ ወደ 6 የሚሆን ታስሮ ነበር። ከተጣሩ በኋላ ችግሩ እልባት እንዲያገኝ አድርገናል። የአካሄድ ስህተት ብለን ነው ያየ ነው።
መንግስት አሸባሪ ሲል ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነጻነት ሰራዊት በሚለው ሸማቄ ቡድን የተፈጸመ ነው ስለተባለው ጥቃት ከቡድኑ የተሰጠ መግለጫ የለም። ቪኦኤ በተደጋጋሚ ጊዜ የቡድኑ መሪዎች ናቸው በተባሉ ግለሰቦች ስልክ በመደወል ምላሻቸውን ለማካተት ያደረገው ጥረት አልተሳካም። በሌላ በኩል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የአገር መከላከያ ሰራዊትና የፌዴራል ፖሊስ በመቀናጀት አካሄዱ በተባለው ዘመቻ 17 የቡድኑ ታጣቂዎች መማረካቸውና 49 መያዛቸውን የኦሮሚያ ክልል ፖሊስ ኮሚሽን ለአንድ የመንግስት ቴሌቪዥን ጣቢያ ገልጧል። ቡድኑ ሲጠቀምባቸው የነበሩ የተለያዩ የጦር መሳሪያዎች፣ ተሽከርካሪዎች፣ 5895 የክላሽኮቭና 22132 የብሬን ጥይት ከአዲስ አበባ ወደ ምስራቅ ወለጋ ሲጓጓዝ በቁጥጥር ስር መዋላቸውንም ኮሚሽኑ ገልጧል። አሸባሪ ያለውን ቡድን የማጽዳቱ ዘመቻ ከጸጥታ አካላት ጋር በመቀናጀት ተጠናክሮ እንደሚቀጥልም የኦሮሚያ ፖሊስ ኮሚሽን አሳውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ፕሮግራማችንን ልናጠናቅቅ ጥቂት ደቂቃዎች ይቀሩናል። የመጨረሻ ዘገባችንም አለ። ከዚያ በፊት ግን እንደው አስተያየት፣ ጥቆማና መልእክት ሲኖራችሁ በምን ታገኙናላችሁ?
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ወደ ተከታዩና ወደ መጨረሻው ዘገባችን ነው የምንወስዳችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ጽህፈት ቤት ጣምራ ምርመራ ቡድን ያቀረባቸውን ምክረ ሀሳቦች ተግባራዊ ለማድረግ የኢትዮጵያ መንግስት ቁርጠኝነቱን ማሳየቱ ተገልጿል። መለስካቸው አመሃ ዝርዝር አለው።
ህዳር 3 ቀን 2014 ዓ.ም በትግራይ ክልል ተፈጽመዋል በተባለው የሰብአዊ መብቶች ጥሰት በጥምረት በመረመሩት በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን በወጣው ዘገባ ላይ የተዘረዘሩ ምክረ ሀሳቦችን ተግባራዊ ለማድረግ የኢትዮጵያ መንግስት ቁርጠኝነቱን አሳይተዋል ሲሉ በኢትዮጵያ ሰብአዊ መብቶች ኮሚሽን የሲቪልና ፖለቲካ መብቶች ኮሚሽነር ዶክተር አብዲ ጅብሪል ተናገሩ። ኮሚሽኑ ትናንት ምሽት ባወጣው መግለጫ በዕለቱ ከተለያዩ ባለድርሻዎች ጋር አደረግኩት ባለው ምክክር ምክረ ሀሳቦቹን ተግባራዊ ለማድረግ እነዚህ የተለያዩ ባለድርሻዎች ምን ሊያከናውኑ እንደሚችሉ ውይይት መደረጉን ይናገራል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢትዮጵያ መንግስት ጋር ተደጋጋሚ ውይይቶችን ማድረጉንም መግለጫው ይጠቁማል። በዚህ ረገድ በመንግስት በኩል ብዙ ጉዳዮች መከናወናቸውን ለቪኦኤ የገለጹት ኮሚሽነር አብዲ ጅብሪል ለኮሚሽኑም ክትትሉን እንዳቀለለለት ይናገራሉ።
ለኛ ጥሩ ሁኔታን ፈጥሯል። ስለዚህ ምን ያደረጉ እንደሆነ እናቃለን። ስለዚህ ለኛ ክትትሉ ቀላል ይሆንልናል ማለት ነው። እገዛም በሚያስፈልግበት ቦታ ላይ እኛ ማድረግ ምን ይችላል? ለምሳሌ የሰብአዊ መብቶችን ስልጣናን በተመለከተ ለመርማሪዎቹ ልንሰጥ እንችላለን። ያ ኃላፊነታችንም ነው። ሰብአዊ መብቶችን ማስፋፋት ማሰልጠን ነው አንዱ ኃላፊነታችንና ለየትኛው ቡድን ሰብአዊ መብትን በተመለከተ ስልጠና ለምሳሌ መስጠት እንችላለን። በዚህ በኩል አንዱ እርዳታ ሊሆን ይችላል። ከሌሎችም ጋር እንደዚሁ እየተመካከርን ማለት ነው። ሌሎች ዓለም አቀፍ ተቋማትም እና የሌሎች የሲቪል ማህበራት ድርጅቶችም ጋር እንደዚሁ ምን ላይ ነው አብረን መስራት የምንችለው። በእርግጥ መንግስት ቁርጠኝነቱን አሳይቷል ለመተግበር ምክረ ሀሳቦቹን። ግን ሌሎቹስ የሲቪል ማህበረሰባት ድርጅቶች ሊሆኑ ይችላሉ፣ ሌሎቹ ምን ማድረግ ይችላሉ ተጨማሪ የሚለውንም በዚሁ ለምሳሌ ትላንትም ባደረግነው ላይ እየተመካከርን የተሻለውን እገዛ ለማድረግ ጥረት እናደርጋለን ማለት ነው።
በተደረገው ምክክር እንደታየው የጣምራ ቡድኑ ዘገባውን ይፋ ባደረገበት ጊዜ ያገኘው ዓለም አቀፋዊ ተቀባይነት መደገሙን ዶክተር አብዲ ይናገራሉ። በምክክሩ መድረክ ከተገኙት ባለድርሻ አካላት የመንግስታት ተወካዮች በሙሉ የምክር ሀሳቦቹን ተግባራዊነት ለመደገፍ ፍላጎታቸው ቸውን አሳይተዋል።
በእርግጥ የመተግበር ኃላፊነቱ ያለው የመንግስት ነው። ግን መንግስት እገዛ በፈለገበት ሁሉም ቦታ አይደለም። መንግስት እዚህ ደረጃ እገዛ ፈልጋለሁ ባለበት ቦታ ለመደገፍ ቁርጠኞች ናቸው እንደገለጹት። ሌላው ደግሞ ጣምራ ተቋም የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትንም ይህንን የተሰጡትን ምክረ ሀሳቦች ለመተግበር ክትትል እንዲያደርጉ እነዚህ ሁለቱ ተቋማት አይተገብሩም። ምክር ሀሳቦቹ ግን ስለመተግበራቸው ክትትል ያደርጋሉ። ለዛ ክትትል የሚሆንም እንደዚሁ ድጋፍ እንደሚያደርጉ ገልጸውልናል ማለት ነው።
ይህ በአንድ ወገን እየተከናወነ፣ በሌላ በኩል ደግሞ ከጥቂት ወራት በፊት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በትግራይ ክልል ተፈጽመዋል በሚባለው የመብቶች ጥሰት ተጨማሪ ምርመራ ለማድረግ የኤክስፐርት ቡድን ማቋቋሙን አስመልክተውም በኢትዮጵያ ሰብአዊ መብቶች ኮሚሽን በኩል ያለውን አስተያየት ዶክተር አብዲ ጅብሪል ለቪኦኤ ገልጸዋል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ለብቻው ምርመራውን ቢያደርግና ምክር ሀሳቡን ቢያቀርብ እና እነሱ ተጨማሪ ቢያደርጉ ሊመስል ይችላል። አሁን ግን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር የተደረገ ነው። ራሳቸው አካል ነው ማለት ነው፣ የምርመራው አካል ነው። የምክር ሀሳቡ ላይ ይስማማሉ። ለዚህ ተጨማሪ ሰዎችን መመደቡ የሀብት ብክነትን ያስከትላል። አንድን ስራ ደጋግሞ መስራትን ነው የሚሆነው። ሁለተኛ ደግሞ የተሰጠውን በተለይ ተጎጂዎችን በዚህ የሰብአዊ መብት ጥሰት የተደረገባቸውን ሰዎች ተጎጂዎችን የሚደርስላቸውን የመፍትሄ ሀሳብ ወይም ደግሞ ካሳ ሊያዘገይ የሚችል ነው ማለት ነው።
በጦርነቱ በቀጥታ ከሚሳተፉ ኃይሎች አንዱ ህወሓት የጣምራ ምርምር ዘገባውንም ሆነ ምክረ ሀሳቡን እንደማይቀበለው አስታውሰው ለተግባራዊነቱ ከባድ እንቅፋት እንደሚፈጥር ያላቸውን ስጋት ኮሚሽነሩ አልሸሸጉም። ይህ የሚያስተላልፈው መልእክትም ጎጂ እንደሆነ ያላቸውን እምነት ይገልጻሉ። ይሁንና የተገኙትን እድሎች መጠቀሙ ይሻላል ባይ ናቸው።
እንቅፋት መሆኑ አይቀርም፣ ግን ዋናውን ኃላፊነት ያለበት እንደ መንግስትም ትልቁ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ያንን የወጣውን ምክረ ሀሳቦች ተቀብዬ ስራ ላይ አውላለሁ ማለቱ ትልቅ ኦፖርቹኒቲ ነው ወይም ትልቅ እድል ነው። ሌላ አካል ዓለም አቀፍ ተቋማት፣ የውጭ ኢትዮጵያ ውስጥ የሚሰሩ ተቋማት እንደግፋለን ማለታቸው እንደ ትልቅ እድል ነው የምወስደው እኔ።
ባለፈው ህዳር የወጣው ጣምራ ዘገባ እንደሚያመለክተው ተለይተው የወጡና ተግባራዊ መደረግ አለባቸው የተባሉ 59 ምክረ ሀሳቦች ተመለከቱ መሆናቸውን ትናንት ኢሰመኮ ከምክክሩ በኋላ ይፋ ያደረገው መግለጫ ያስታውሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራቸው አድማጮቻችን ለአርብ ምሽት የያዝናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ስርጭቱን ያቀናበረልን ኤልያስ አስማረ ነው። የዌብና ማህበራዊ ፕሮዲውሰራችን አበባየው ገበያው ነበረች። በምስል ደግሞ ግርማ ደገፋና ሲሳይ አሸናፊ አብረውን አምሽተዋል። ዝግጅቶቻችንን በራዲዮ በቴሌቪዥን ነበር ስትከታተሉ የቆያችሁት። የምንገኝበትን አድራሻዎችም ልከንላችኋል። በፕሮግራማችን ላይ ያሏችሁን አስተያየት ጥያቄዎችም አድርሱን። በእኛ በኩል ለዛሬ ምሽት እንሰናበታችኋለን። በነገ ምሽት ደግሞ የቅዳሜና እሁድ መደበኛ ዝግጅታችን እንዲሁም ራዲዮ መጽሔትም ተራው ነው እሁድ። አሉላ ከበደ ይጠብቃችኋል። በእኛ በኩል ሰላም፣ በደህና እደሩ።